ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 1 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ መጋቢት 1 ቀን 463 ቀናት አለፋቸው። ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ መረን ባጣት ቤት ድዊ ህልም አልሞ የቃላቱን መድረክ በቀይ ደም ሸልሞ አገር ለሚገድል ያስመጣታሞ ስንቱ ውታፍ ነቀይ ጭራውን ቆልምሞ ሲነጠፍ አስተዋል እርስ በርስ ተሽቀዳድሞ እየለቀቀመ ትርፍራፊ ላሁን ተስፋንም ለከርሞ ዋናው ጦርነት ገና ነው በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ በቅድሚያ እናቀርባለን። በማከታተልም ከዝግጅት ክፍላችን የቀረቡ ወቅታዊ ሐተታዎችን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በየካቲት ወር የተመዘገበው የዋጋ ግሽበት 20.6 በመቶ መድረሱን የማዕከላዊ ስታቲስቲክስ ኤጀንሲ አስታውቋል። በተጠቀሰው ወር የምግብ ዋጋ ግሽበት 22.8 መሆኑንና ምግብ ነክ ያልሆኑ ሸቀጦች ዋጋም በ18 ከመቶ መጨመሩን ተቋሙ በተጨማሪ ገልጿል። ይህ የዋጋ ጭማሪ ባለፉት 6 ወራት ከተመዘገቡት የዋጋ ጭማሪዎች ከፍተኛ ሲሆን የዜጎች የዕለት ከዕለት ኑሮ ከማቃወሱም በላይ መኖር በማይችሉበት ደረጃ ላይ አድርሷቸዋል ተብሏል። በተለይ እንደ ጤፍና የመሳሰሉት የህል አይነቶች ላይ የተከሰተው የዋጋ ጭማሪ ለምግብ ዋጋ ግሽበት ከፍተኛ አስተዋጽኦ ያደረገ ሲሆን የስኳር፣ የምግብ ዘይት፣ የበርበሬ፣ የድንችና የቡና ዋጋዎች ጭማሪም የዋጋ ግሽበቱን ያባባሱት መሆናቸውን ተገልጿል። የአንድ ኩንታል የጤፍ ዋጋ ከ4300 ወደ 5000 ብር የገባ ሲሆን የስንዴም ዋጋ በእጥፍ ጨምሮ ኩንታሉን ከ2000 ብር ወደ 4000 ብር ከፍ ብሏል። ከዚህ በተጨማሪ የዘይት ዋጋ ከ360 ወደ 470 ብር፣ የእንቁላል ዋጋ አንዱ ከ5 ብር ወደ 7 ብር ከፍ ብሏል። ለ27 አመታት በነበሩ ሲወያኔ አገዛዝ የአፈናና የግፍ አመቶች ውስጥ ዜጎች የዋጋ ጭማሪ ያልተለያቸው ቢሆንም ያገዛዙ የነዳጅ ዋጋ ላይ ጭማሪ ካደረገ ካለፉት 3 ሳምንታት ወዲህ የተከሰቱት የዋጋ ንረቶች ግን እጅግ ከፍተኛ ከህዝብ አቅም በላይ በመሆናቸው ምሬቱን አስከትሏል። ለተከሰተው ከፍተኛ ዋጋ ግሽበት ያግዛዙ ባልታኖች የፖለቲካ ሻጥረኛ በሚሏቸው ግለሰቦችና ስግብግብ በሚሏቸው ነጋዴዎች ላይ እጃቸውን ሲጠቁሙ ነጋዴዎችና ሌሎች ወገኖች ደግሞ አግዛዙ ተጠያቂ ነው ይላሉ። ስለ ጉዳዩ ግንዛቤ ያላቸው በርካታ ባለሙያዎች የተፈጠረው የዋጋ ግሽበት ላይ የነጋዴዎችም ሆነ የፖለቲካ ሻጥሮች ሚና አነስተኛ መሆኑን ጠቅሰው አግዛዙ በተግባር ያዋለው ፖሊሲ ዋናው ምክንያት ነው ይላሉ። በስልጣን ላይ ያለው ኮሎኔል ወደ ስልጣን ከመጣ ከሶስት አመታት ወዲህ የብር የመግዛት አቅም በ41 ከመቶ እንዲዳከም መደረጉ ለዋጋ ግሽበቱ ዋና ምክንያት ነው ተብሏል። ከሶስት አመት በፊት 1 ዶላር በ27.87 ብር ሲመነዘር የነበረ ሲሆን በአሁኑ ወቅት በባንክ 41 ብር ይለወጣል። ብር እንዲረክስ የተደረገበት የውጭ ንግድና ገቢን ለመጨመር ሳቅዶ የነበረ ቢሆንም በውጭ ንግድ በኩል የተገኘው ገቢ እምብዛ መሆኑን የሚጠቅሱ ባለሙያዎች የብሩ መርከስ ህዝብን እያስቀያየ ያለውን የዋጋ ግሽበት ከመጨመር ውጪ ያመጣው ፋይዳ የለም ይላሉ። ባለፈው ሳምንት መጨረሻ ላይ በሆሮ ጉድሩ ወለጋ አቤን ደንጎር ወረዳ ከ29 በላይ ሰዎች በኦነግ አሸባሪዎች በአስተካካይ ሁኔታ መገደላቸው የሚታወቅ ሲሆን በሁለቱ ታፈነው የተወሰዱ ሰዎች ሁኔታው እስካሁን ያልታወቀ መሆኑን ተነግሯል። ከአንድ ቤተሰብ 5 ሰዎች የታረዱ መሆኑንም የሚገልጹ ነዋሪዎች በአካባቢው አሁንም ስጋት ያለ መሆኑን ይገልጻሉ። ከግድያው በኋላ ወደ አካባቢው የገቡ የፌደራል ፖሊስና የኦሮሞ ልዩ ኃይል የአሸባሪዎች ተባባሪዎች በመሆናቸው እንደማያምኗቸውም የሚገልጹት ነዋሪዎች የመከላከያ ሰራዊት ወደ ቦታው እንዲገባ ጠይቀዋል። አገዛዙም ሆነ የኦሮሞ አካባቢ ባለስልጣን እስካሁን አንድም መግለጫ አለመስጠቱ አገዛዙ በነዋ ዜጎች ላይ እጁ እንዳለበት የሚያሳይ ነው የሚሉ በርካታ ናቸው። በየመን በስደተኛ ካምፕ ቃጠሎ የሞቱ ስደተኞች ቁጥር ከ350 እንደሚበልጥ የአይን እማኞች ተናገሩ። ከ170 በላይ የሚሆኑት በአሁኑ ወቅት በእሳቱ የአካል ጉዳት ደርሶባቸው የታከሙ ሲሆን በከፍተኛ ደረጃ ተጎዱ ህይወታቸውን ሊያጡ እንደሚችሉ ተገምቷል። በካምፕ ውስጥ በወቅቱ ከ900 በላይ ስደተኞች የነበሩ መሆኑን ሲረጋገጥ ቦምቡ በፈነዳበት አካባቢ የነበሩ ሰዎች በጽኑ መጎዳታቸውም ታውቋል። ለእሳቱ መቀጣጠል ዋናው ምክንያት በሁለቱ ሚሊሻዎች የወረወሩ ቦምብ መሆኑን ተጣርቶ የተገኘ መረጃ ሲሆን የሁቲ ሚሊሻዎች ቦምቡን የወረወሩበት ምክንያት ደግሞ ቀድም ብሎ ስደተኞቹ ወደ ሁቲዎቹ የውጊያ ግንባር ሄደው በውጊያ እንዲረዷቸው ሁቲዎቹን የጠየቁት ጥያቄ በስደተኞቹ በኩል አሉታዊ የሆነ መልስ በማግኘቱ ምክንያት ነው በማለት የአይን እማኞች ተናግረዋል። በሌላ ዜና በሜዲትራኒያን ባህር በጣሊያን የላምቡርዶሳ ደሴት በኩል ወደ አውሮፓ ለመሻገር በጉዞ ላይ የነበሩ ስደተኞች የተሳፈሩበት መርከብ በመገልበጡ የመስጠም አደጋ እንዳጋጠማቸው ተናግረዋል። እስካሁን 39 ስደተኞች መሞታቸውና 168 ያህሉ ደግሞ በቱኒዚያ የወደብ ጠባቂዎች ተባባሪነት ህይወታቸው እንደዳነ ተገልጿል። ከዚህ በፊት በሜዲትራኒያን ባህር ላይ እንደነበሩ አደጋዎች በዚህኛው አደጋ ኢትዮጵያውያን መሞታቸውና አለመኖራቸው አልታወቀም። ፎሬን ፖሊሲ የተባለው መጽሔት ማክሰኞ የካቲት 30 ቀን ባወጣው እትሙ የተባበሩት መንግስታት ድርጅት የልማት ፕሮግራም በካቲት 9 ቀን ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ በትግራይ ለተነሳው ጦርነት በቅድሚያ ተጠያቂ የሚሆነው የወያኔ ቡድን ነው ብለዋል። ይህ በተባበሩት መንግስታት ድርጅት የልማት ፕሮግራም ዋና ዳይሬክተር በሚስተር አቺም ስቲነር ተፈርሞ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጎትረስ የተላከው ደብዳቤ ደግሞ ደም አፍሳሽ ለሆኖ ለትግራይ ጦርነት ዋና ጠንሳሹና ተጠያቂው የወያኔ ቡድን መሆኑን ይገልጻል። ይህ በአራት ገጽ የተጻፈው የሚስተር ደብዳቤ በዝርዝር ካስቀመጣቸው ሐሳቦች መካከል አንዱ የወያኔ ቡድን ለአለፉት 3 አመታት የተለያዩ አፍራሽ ስራዎች ሲያካሂዱ ቆይቶ በመጨረሻም ትግራይ በሚካሄደው የኢትዮጵያ ጦር ላይ ጦርነት ከፍቶ ጉዳት አድርሷል ካለ በኋላ ይህን አይነት ድርጊት በማንኛውም የዓለማችን ክፍል ላይ ቢፈጠር ጦርነት ሊያስነሳ የሚችል ተግባር ነው በማለት ይገልጻል። አድማጮቻችን የለቱ ዜና በዚህ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ። Yeah, we're the best.
ገለባና ምርቱን መለየት መቻል አለብን። ይህ ሐተታ ለመጀመሪያ ጊዜ የተደረፈው ሰኞ ሰኔ 4 ቀን 2010 ዓመተ ምህረት ነው። የረቡዕ መጋቢት 1 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ዋናው ጦርነት ገና ነው። ለያፓ ማንም ስለ ጦርነት ይዘት ሊያስረዳው አይተበቀም። ለአገር ሉዓላዊነትና ለህዝብ ደህንነት ተዋግቶም የተሰዋ ድርጅት ነው። ጦርነት አስፈላጊ ሊሆን ቢችልም መጥፎ ነው። የህዝብን የድርጅቶችን ድክመት ገላጭ ነው። በሰላም ችግራቸውን ሊፈቱና ሊያስተናግዱ አልችል ብለው ወደ እርስ በርስ ግድያ መውደቃቸውን የሚገልጽ ነው። ይህ የእርስ በርሱን ችግር ሲገልጽ የውጭ ወራሪ ደግሞ ራሱን የቻለ ክስተት ነው። በቅርቡ የተከበረውና ዘረኞችን አንገት ያስደፋው ያድዋ ጦርነት ድል በዓል አንድ ምሳሌ ነው። የኢትዮጵያ ህዝብ ጣሊያን ላይ ዘምቶ ወረራ አላካሄደም። ጣሊያን ግን ተስፋፍቶ ኢትዮጵያን ሊወርና ቀኝ ግዛት ሊያደርግ ሲዘምት ኢትዮጵያውያን በቆራጥነት ባድዋ ዘምተው ድባቅ መተውታል። ከስንት ጊዜ በኋላ ደም የገበሩበት ያድዋ መሬት በቀቀን ተሃዲዎችን መለስ ስፋቶችን ይወልዳል ብለው ከቶም አልጠበቁም ነበር። መርገማችን ሆነው ግን መጡብን ፈሉብንም። ኢትዮጵያን ለማያባራ ችግርና አደጋ ሊያጋልጧትም ቻሉ። ሽንፈት ደርሶባቸው አሁንም እየተንፈራገጡ አገር ሊያጠፉ እየጣሩ ናቸው። በዚህ ረገድ ዋናው ተጠያቂዎች ሙርነን ባዮቹና በባዕድ አገር ዜግነታቸውን ለውጠው ያሉት ዘረኞች ለመሆናቸው ምስክር መጥራት ከቶም አያሻም። ጦርነትን የሚያውቁት ያውቁታል፣ በተለይ ጉዳቱን። የግድ ሲሆን ደግሞ ለአገርና ለሕዝብ በሚል መካሄድ ያለበት መሆኑንም ሁሉም ባይሆን አብዛኛው ይረዳል። አገርን ለመከላከል ጦርነት ማድረግ ሕዝብ ከተገደደው ዘመቻ ፍታዊ ነው። መብቱን ተነፍጎ ተረግጦና ሰብእናውን ተክዶ ባለበትም ማመጽ ቀንጦስ ሳይሆን ግዴታው ነው። የወያኔም ሆነ የዛሬ የሰላም ሰባኪዎች በመሰረቱ ትጥቅ ፍቱ ነው መልእክታቸው። ይህ ደግሞ ሊሆን ቀርቶ ሊታሰብም የሚገባው አይደለም። እየተካሄደ ባለው የዘረኞች ጦርነትና የሀገር ማስመለስ ጥረት ብዙ አሰቃቂ ሁኔታዎች መከሰታቸው አልቀረም። እህቶቻችን በባዕድ ጦርም ተደፍረዋል። ወገን እርስ በርሱ ተፋጅቷል። የነ ደብረ ጽዮንም ዘረኛ ቅዠት አላባራም። አገራችን ደም በደም ሆናለችና አንዳንዶች ኢትዮጵያዊ ይህ ነበር እንዴ ብለው እስከ መገረምም ደርሰዋል። የነገዋ ኢትዮጵያ ማንነትና ይዘት ብዙዎችን እያሳሰበ መሆኑ ግልጽ ሆኗል። ግብዙን ኮሎኔል ተከተለው ችግሮች ሁሉ አለቁ ደቀቁ የሚሉ ሞኞች ግን ሊመጣብን ያሰፈሰፈው ችግር ገና ሊታያቸው አልቻለም። በጎንደር ትግራይ የተካሄደው ጦርነት ሁሉ ተጨማሪ ችግሮችን ቀፈቀፈ እንጂ መፍትሄ በመፍትሄ አላደረገንም። የወያኔ ሽንፈት ሙሉ በሙሉ ተረጋግጦ ከተምቾች አልተገላገልንም፣ ገና ነው። የሻቢያ ጣልቃ ገብነት ኢትዮጵያን ለአደጋ ያጋለጠና የሚያጋልጥ ክስተት ነው። እነ ግብጽ ከፈነደቁ ኢትዮጵያን ቀና ነገር አጋጠማት ለማለት ይከብዳል። የአገራችን ጠላቶች ደግሞ እየፈነደቁ ናቸው። ኮሎኔሉ ድል በድል ሆንኩ ሁሉ ችግር አበቃ ብሎ ሊለፈት ቢቃጣም ሐቁ ሌላ ነው። ችግራችን አላከተመም። ጦርነት ተስፋፍቶ ሊቀጥል እንጂ ሊያበቃ ዝግጁም አይደለም። ጦርነት ቢከፋም ለቆን የትም አልሄደም። ሕዝብ በደሙ ያስከበረውን መሬት ኮሎኔሉም ሻቢያም ከህዝብ ሊነጥቁ ተዘጋጅተዋል። የትግራይ ብልጽግና የሚባል የለሆሳስ ወያኔ አስፍነው መሬት ቅሚያውን ህጋዊ ሊያደርጉ እየጣሩ ናቸው። ህዝብ ግዴታውን ትቶ ትጥቁን ፈቶ ለዘረኞች ካልገበረ በቀር በዘረኛው አገዛዝና በህዝብ መካከል ጦርነቱ አይቀሬ ነው። መላው የኢትዮጵያ ህዝብ ከዘረኞቹ ያለው መሰረታዊና አብይ ቅራኔ አልረገበም አልተፈታም። የኮሎኔሉ ቀልቦችም ምንም እንኳ ወያኔን ሊገጥሙ ባይደፍሩም ህዝብን ግን ለማጥቃት እስከ አዲስ አበባ ዙሪያ እስከ መስፈር ደርሰዋል። ግዳጃቸው ህዝብን ማጥቃትና ማስገበር ነው። ቆላደጋ የሚረግጡት አድርባዮች ሁሉን ገና ከጠዋቱ አገራቸውን ክደው ለገዥዎች ስላደሩ የሚፈይዱት የለም። ኮሎኔሉ አንድም ምርጫ በሚለው እጅጅ ያለበዋልቱ ሊቀጥል ጥርሱን ነክሶ ሲነሳ፣ በሌላ በኩል ወልቃይት ጠገዴን ራያን ትግራይ ብሎ በትግራይ ብልጽግና በሚለው ሻክርቲያሞች አማካኝነት በቁጥጥሩ አስገብቶ ሊገዛ ሊበዘብዝ ይመኛል። ውዳቂ ምርጫውን አካሄድ አላካሄደ ችግር እና ቀውሱ ቀጣይ መሆኑ የማይቀር ነው። ህዝብ ደግሞ በከባድ መስዋዕትነት ያስመለሰው መሬት አሳልፎ ሊሰጥ ትጥቁን ሊፈታ አይጠበቅም። የህዝብ ወዳጅ ነን ብለው ከህዝብ ጎራ ገብተው ትግሉን ሊያኮላሹ ከሚጥሩት ግንጾች ራስን መጠበቅ የህዝብ ፈንታና ግዳጅ ነው። ያነፈነፈ ዝናብን ዶፍ ከሚሉት እንራቅ። ትጥቅ ሳንፈታ እየመጣ ያለውን አይቀሬውን ጦርነት በሚገባ ለመጋተር ተደራጅተን ተባብረን እንገኝ። አገር ለማዳን ጦርነት ፍትሃዊ ነው። በተባበረ ትግላችን በሁለገብ ትግል ዘረኞችን እናውድም። ሰላም የሚገኘውም ማንነትና ክብርን አንድነትን በሚያስከብር ጦርነት ነው። ለኮሎኔሉና ዘረኞች መቼም አንበለጥ። የኢትዮጵያዊነት ያቸንፋል።
በአጉል ተስፋ ሆነ በጦዘ ምኞት ሀቅ
ቀን ወደ ጎናሽ ቀንጥረን ወደ ቅጀት ዓለሙ መዘፈቅ አገርን በተመለከተ ጉዳይ ከሆነ ጉዳቱ በጣም ከፍተኛ ነው። መራራም ቢሆን ያለውን ሐቅ ተቀብሎ ለችግሮች መፍትሄ መፈለግ ያስፈልጋል። በተለይም ገዢዎች በዘመናችን አያሌ ሐሰትና አደናጋሪ ዜናዎችን ወይም መረጃ የሚሉትን የሚያስተራጩ በመሆናቸው ወያኔ ራሱን ከውድቀት ለማዳን ግንጥ የተፈረበትን ድንጋይ ሳይቀር በመፈንቀል ላይ ነውና አዲሱን ሹም በተመለከተ ሆነ ባድመና ዛላምበሳን ለሻዕቢያ ያስረክብ ሲወሰን ይህ ነው የማይባል አደናጋሪ መረጃና ሐቅ ተብዮችን ማደናጋሪያዎችን እያሰራጨ ነው። በመሆኑም ደግመን ወገን ሐቁ ይህ ነው ብሎ መርዶም ከተባለ ማዳረሱ ግዳጃችን ሆኖ ይገኛል። በቅድሚያ አዲሱ ሹም ማን ነው? ወያኔ ሆኖ የወያኔ ሌፍተናንት ኮሎኔል ሆኖ የደህንነት ሰራተኛ ሆኖ በአሜሪካ የስለላ ድርጅት NSA የሁለት ዓመት ስልጠና ወስዶ በተሰው የወያኔዎች መናሃሪያ በሆነው በአሜሪካ ደንቨር ከተማ አስፈሮና ልጆቹንም በግል ትምህርት ቤት አስተምሮ የአኖሌ ሃውልት ገምቢ ኮሚቴ አባል ሆኖ ኦህዴድ ሆኖ ኦሮሞም ሌላውም ሲገደል ጸጥ ብሎ ወይኖ የከረመ ግለሰብ ነው። በስተርጅና ህዝባዊ ይዘት በተአምር አገኘ ብሎ ማመን ቢከብደል የሚፈረድብን አይሆንም። አሜሪካ ወያኔን ከውድመት ለማዳን ባደረገችው ጥረት ግለሰቡን ወደፊት አምጥታና ወያኔ በተወሰነ ደረጃ ለቀቅ እንዲያደርገው አድርጋ ማስተንፈሻና ወያኔን ከሙሉ ጥፋት ማዳኛ ያደረገችው ግለሰብ ነው ቢባል ማመኑ በጣም ይቀለናል። ግለሰቡ ሃይማኖትና ፖለቲካ ደብለቅ የሚልበት ንግርት አለ መሪት ሆናለህ ብሎ ሳያፍር የሚለፈልፍና ሁሉንም አዋቂ ነኝ ብሎ ከወዲሁ የሚታበይ ነው። ይህን ሁሉ ሆነ አልሆነ ብለን እንለፈው። ስልጣን ይዟል ወይ ሲባል መልሱ ራሱም ናይሮቢ ላሉ ዜጎች እንደተናገረው የለም ምንም ስልጣን የለውም ነው። የፖለቲካ ስልጣን የዲስኩር ማድረግ ችሎታና አድል አይደለም። በኢትዮጵያና በመላው አፍሪካ ማለት እንችላለን ስልጣን የዴሞክራሲያዊ ህዝባዊ ምርጫ ውጤት አይደለም። ስልጣን የሚሰርጸው ከጠመንጃ ኃይል ነው። ማን ነው ጦሩን የሚያዝ? አፋኝ ተቋሙን የሚቆጣጠር? ማን ነው የሀገሪቷን ንብረት ኢኮኖሚውን በእጁ ያስገባው? ማን ነው አዛዥ ናዛዥ? የዚህን ሁሉ መልስ ለ28 ዓመታት ህዝብ ሁሉ ያውቃል። ኢህአዴግ ተብየው የተለጣፊ አጀብና የወያኔ ጭምብል መሆኑን አሌ የሚል ማንም የለም። ለማ ተባለ ደመቀ ወይ ገዱ ወዘተ ሁሉም የወያኔ መጋዣ ሆነው የታዩና የነበሩም ናቸው። ስልጣን ሙሉ በሙሉ በወያኔ እጅ ነው። ጦረታ ወጡ የሚባሉት ወያኔዎች ከማይረቡ ቦታዎች ተነሱ እንጂ ከዋና የስልጣን ቦታቸው ነቅነቅም አላሉ። አዲሱ ሹም ስብሃትን የማባረር ችሎታም አቅምም ፍላጎትም የለውም። ቧልት ነው የሚካሄደው። ሳሞራን በተመለከተ ይህ ችሎታ አልባ ሰውዬ ጤናው አውቆት ከስራ ልትሰናበት ሲል ጊዜ ያለፈ ሲሆን ያለፈው ጠቅላይ ሚኒስትር ጊዜ ነው የዛሬው ተቺው ወያኔው ትግሬ ሰዓረ መኮንን የተመደበለት። የሀገራችን ሰራዊት አሁንም የለም። ጦሩን የሚቆጣጠሩት ከላይ እስከታች ወያኔዎች ወይም የትግራይ ተወላጆች ናቸው። ጌታቸው አሰፋ ቢነሳ ከስሩ የደህንነቱን መምሪያዎችና መዋቅር በሞላ ተቆጣጣሪዎቹ ወያኔዎችና የትግራይ ተወላጆች ናቸው። ጌታቸውን የተካው አደምም ቢሆን እድሜውን በወያኔ መጋዣነትና ተለጣፊነት ያሳለፈ ነው። ለወሬ የለው ፍሬ ይላል የሀገራችን ሰው። ህዝብ ሊሰማ የሚፈልገውን መንገሩ የፖለቲካ ዋና ማደናገሪያና ድጋፍ ማግኛ ዘዴ ነው። በተለይ ምረጡን ደግፉን ሲሉ ጨረቃ በግራ እጃችን ፀሐይ በቀኝ እጃችን ይዘንላችኋል ይላሉ። በመሆኑም በልፈፋው ሳይሆን በተጨባጭ ድርጊታቸው በስራቸው ነው መገመት መገምገም ያለባቸው። በልፈፋ ቢሆንም ማኖሮ በደርግ ጊዜ ዴሞክራሲን ተላብሰን ከድህነት ተላቀቀ ነበር። የወያኔ ኢኮኖሚ አደገ ተመነደገ የሚባለው ሀቅ በሆነ ኖሮ ባስከፊ ድህነትና ባስተካቂ ረሃብ ባልማቀቀ ነበር። ወያኔ ግራቀኝ የረገጠውና ጭንቅና ቀውስ የገባው ህዝብ ተባብሮ ትግል ስላፋፋመበት ነው። ይህን ለማስቆምና በተለይም ህዝብን እርስ በርሱ ለመከፋፈል ብዙ ጥሮ ነበር። ጽንፈኞችን አስተማርቶ ህዝቡ ያገኘውን ህብረት ለማፍረስም ሞክሯል። ህዝብ እንደ ኢትዮጵያዊ ሳይሆን በጎጥ በብሔረሰብ ደረጃ ተከፋፍሎ እንዲደራጅም ሙሉ ድጋፍን ሰጥቷል እየሰጠም ነው። ለወያኔ ጠላቱ በጎጥ መደራጀት ሳይሆን ኢትዮጵያዊነት ነው። ስለዚህም ኢትዮጵያዊነትን የተጻረሩ ሁሉ አወቁም አላወቁም ለወያኔ ድጋፍ ሰጥተዋል እየሰጡም ናቸው። ይህ እንዳለ ሆኖ ምን ተጨባጭ ነገር ተፈጸመ ሲባል መልሱ ዳርዳሩን እንጂ የረባ ነገር አላየንም የሚል ነው። ሁሉም እስረኞች ይፈቱ ሲባል ወያኔ እውቅና ያገኙትን ጥቂቶችን የተራ ወንጀል ታፋሪዎችን ፈቶ ብዙ ሺዎችን እንዳሰረ አለ። በእስር አሁንም ግብረስየል መቀጠሉን መረጃ አለ። የኢህአፓን እስረኞች በተመለከተ ስለ ጉዳዩ ትንፍሽ እንኳን ቢል ወያኔ አልፈቀደለትም። ጸረ ህዝብ ጸረ ዴሞክራሲ የሆኑ አዋጆችም አልተሻሩም። ጊዜው የደረሰና ለፕሮፓጋንዳ ፍጆታ ይጠቅማል ከተባለው ያስቸኳይ ጊዜ አዋጅ በስተቀር የጥንፈኛ ኦሮሞና የአዲሱ ሹም ደጋፊ የሆነ የሬዲዮና የቴሌቪዥን ጣቢያ በአዲስ አበባ ቢሮ ከፈቱ ማለት የፕሬስ ነጻነት ተከበረ፣ የታሰሩ ጋዜጠኞች ተፈቱ፣ ወያኔያዊ ቁጥጥር ተነሳ ተወገደ ማለት አይደለም። አዲሱ ሹም ስንቱን ሲለፈፍ ሊያነሳው ሊጠቅሰው ባይፈልግም ከተሾመ ጀምሮ አማራው ከየቦታው እየተፈናቀለና እየተሰቃየ ነው። ለነዚህ ይህ ነው የሚባል እርዳታና ድጋፍ ሳይሰጡ በጎጥ ስሜት ብቻ በሙስና ተከስቶ ለተፈታ ግለሰብ በሚሊዮን ብር መኪና የሚገዙ ህሊና ቢሶች ዜጎች እንዳሉም ስናይ የመከራችን ልክ ዘግናኝ ሆኖብናል። በከተሞች ቤቶችን ማፍረስ ቀጥሎ በፈረሱት ላይ የትግራይ ባለሀብቶች ፎቅ እንዲሰሩ እየተደረገና በእቅድም ለነሐሴ የተያዘ ነው። አዲሱ ሹም ወያኔዎች በሙስና ክስ ሊወጥራቸው ነው ብለው ጮቤ ረገጡም ጥቂቶች አልነበሩም። በሙስና ሀገራችንን ያደማው ሜቴክን ትመራ ዘንድ ግን የሙስናው አጥጌ አዜብ ነች የተሾመችው። አይታክቴ አጭበርባሪዎች ንቀውናልና የሾማት እኮ እጅ ከፍንጅ ይዞ ሊያስራት ነው ብለው ሊያሞኙን ሊያስቁንም ሞክረዋል። ከሁሉም በላይ ግን ውሳኔው አዲሱን ሹም የሚመለከት ባይሆንም ወያኔ የሀገራችንን መሬት ለሻዕቢያ ሊያስረክብ ወስኖ ብሔራዊ ክህደትን ዳግም ሊፈጽም ተነስቷል። ቋራ ለሱዳን ሲሰጥ ዝምታን የመረጡ፣ ወልቃይት ጠገዴ ወዘተ ወደ ትግራይ ሲጠቃለል የደገፉ ዛሬ መሬታችን በሚሉት መጣባቸውና ኦኦ ሲሉ እየሰማን ነው። ባድሜ የሀገራችን መሬት ነው ተብሎ ከመቶ ሺህ ያላነሰ ኢትዮጵያዊ ደሙን አፍሷል። አዲሮብ ነዋሪዎች ኢትዮጵያዊነታቸውን አስከብረው የቆዩ ሆኖ ሳለ ለጠላት ሻዕቢያ አሳልፎ ወያኔ ሊሰጣቸው ተነስቷል። ባሰ እንጂ ምን ለውጥ መጣ? በዚህ ክደት ወሳኙ ወያኔ ራሱ ብቻ ነው። ትግራይን በሚመለከት ጉዳይ ማንም ተለጣፊ ትንሽም ውሳኔ ማድረግ አይችልም ወርቅ ዜጋ ብሎ ከማዳነቅ በስተቀር። ስለዚህ ክህደቱ የተፈጸመው በነ ስብሃት፣ ደብረጽዮን፣ አባይ፣ አዜብ፣ በረከትና መሰሎቻቸው በትግራይና ኤርትራ ተወላጆች ወያኔዎች ነው። የህዝብ ፍላጎትና ጥያቄ አሁንም በሚገባ እንዳልተከበረ፣ መስዋዕትነቱ እንደተናቀ በቂ መረጃ እነሆ አለ። ህዝብ ሁሉን አቀፍ የሽግግር ሂደትን መጀመር ጠየቀ እንጂ የወያኔ ጉልቻ ይቀያየርልን ሲል ደሙን አላፈሰሰም። የሽግግሩን ሂደት አዲሱ ሹም ሊያፈን ተሹሟልና በዚሁ መሰረት ህዝብ በወንጀል የሚፈልገውን ጸረ ኢትዮጵያ ጠባብ ሌንጮና መሰሎቹን ሮጦ አጥፏል። ሌሎቹም ለኢትዮጵያ አልቆሙ፣ ለወዳቸው አደሩ፣ ባንዳና ልፍስፍሶችንም ሊሰበስብና እነሆ ወያኔ ለስልጣን መሰረቱን አሰፋ ሊለን ተዘጋጅቶ ይገኛል። የዚህ ጸያፍ ክህደት ተባባሪ የሚሆኑ ራሳቸውን በኢትዮጵያ ጠላትነት መመደባቸውን አውቀው ቢታረሙ ቢታቀቡ ይሻላቸዋል ብለን እንመክራለን።
የህዝብ ጥያቄ ተገቢውን ምላሽ ማግኘት አለበት እንጂ በውያኔ ተሽመድምዶ መደናቀፍ መታጠብ የለበትም። ይህን ልንፈቅድ አይገባምና ትግላችን መቀጠሉ ወሳኝና አማራጭ የለሽ ነው። ሁሉም የፖለቲካ ፈኞች ይፈቱ፣ ጸረ ዲሞክራሲ አዋጆች ይሻሩ፣ ሁሉን አቀፍ የሽግግር ሂደት ይጀመር። ህዝብን ማፈናቀልና ቤቱን ማፍረስ ማፈራረስ ባስቸኳይ ይቆም። የወያኔ ጨቋኝና ዘረኛ አገዛዝ ያክትም። እነዚህን መሰል ጥያቄዎች መልስ ያገኙ እንጂ ትንግርታለኝ ጮሌ በላያችን ላይ ይምጣ አላልንም። ጸረ ወያኔው የጋራ ትግላችን ተጠናክሮ ይቀጥል። ስራ ማቆም አድማ፣ የሙት ከተማ አድማ፣ ተቃውሞዎች፣ ሰልፎች ያብቡ።
ወያኔ ቋጠረውን ለመፍታት ኢትዮጵያዊ ሆኖ መደራጀትን ይጠይቃል። በጎሳ በጎጥና በሃይማኖት ህዝብን መከፋፈል የወያኔ ስራ ነው። ዘመኑ ሁላችንም አንድ ሆነን ለአንድ ህዝብ ለአንድ ሰንደቅ ዓላማና ለአንድ ሀገር የምንታገልበት መሆን አለበት። አንዱ በጎጥ ሲነሳ ሌላው በጎሳ ራሱን መናጡ ግን ወያኔ በሰራው ስራ እየተፈራረም ይቀጥል የሚረዳ የሙኞች ጉዞ ነው። ከጅ አይሻልዶማ የጎሳም ሆነ የጎጥ የፖለቲካ ያው የጓሮ ጨዋታ ነው። ዛሬ በተለይም ደግሞ በውጭ ሀገር የሚኖሩ ዜጎች በፓርቶክ በፌስቡክ እና በመሳሰሉት ማህበራዊ መገናኛ አውታሮች እርስ በርሳቸው መናቆር ብቻ ሳይሆን የጎሳን የጎጥ ፖለቲካን በማናፈስ ለአንድነት የሚዋጉትን ሲያወግዙ ማየት በጣም የወረደና የሚያሳፍር ወያኔያዊ ቅኝት ነው። የዛሬውን አድርገውና ያ ትውልድ ለሀገሩ ብሎ ራሱን አሳልፎ የሰጠ አስተምሮ ላሳደገው ህዝብና በአጠቃላይ ለሰው ልጅ ክብር መብትና ነጻነት መስዋዕት የሆነ ብርቅዬ ትውልድ ነበር ነው። ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ሆኖ የታገለው ክፍል የራሱን የግል ጥቅምና ፍላጎት ችላ ብሎ ለብዙሃኑ ለተበደለው ህዝብ አድልቶ ፋኖ ተሰማራ ብሎ ሲነሳ በዘር በቋንቋና በጎጥ ፖለቲካ ከሰከሩት ጠባቦችና ለስልጣን ከቋመጡት ባንዳ ምሁራን ሁሉ ላቅና ዘለጋለ ኢትዮጵያዊ አጀንዳ ይዞ ነበር የተነሳው። ታዲያ ዛሬ የዚያን ትውልድ ታሪካዊ ሚና ለማንኳሰስ የሚጥሩ ግለሰቦች እነማን ሆኑ? ለምንስ ይሆን የዚያን ትውልድ መነሻና መድረሻ ለራሳቸው ርካሽ የፖለቲካ ፍጆታ በሚጠቅመው አጣመውና ወላግደው የሚያቀርቡት? አረ ለመሆኑ በዚያ ዘመን የተነበራችሁ ያቀረባችሁ ተአማራጭስ ምን ነበር ተብሎ ቢጠየቁ መልሳቸው ምን ይሆን ነው ጥያቄው? ያ ትውልድ በተለይም የአፋን ድርጅት ያጥሩን የደርግን የወያኔን ጨቋኝ ስርዓቶች ሁሉ ሳይለሰልስ ሳያጎብድድና ደከመኝ ሳይል በጽናት ሲዋጋ ዛሬ ድርጅቱን እየተቹ ያሉ ሁሉ ደግሞ በአንድም ምክንያቱን በሌላው ለሶስቱ ስርዓቶች ያደሩ ወይንም ሁሉም ነገር ችላ ብለው የራሳቸውን የግል ኑሮ የኖሩ መሆናቸው ነው። እንጠያየካልን ሂሳብ እናወራድካልን የሞራል ጥያቄ ካነሳንና የእውነት መለኪያው ምን ይሆን ካልን መዘዙ ብዙ ነው። መሰናክሉን ሁሉ አልፎ በጽናት ቆሞ ለተወለደባት ሀገርና አብራኩ ተፈጥሮ ላደገበት ህዝብ ራሱን ቤዛ ያደረገ ማን ይሆን? ዛሬስ ማን ነው በጽናት ቆሞ አገራችን ኢትዮጵያን ከወያኔ ተምች ነጻ ለማውጣት እየታገለ ያለው? እንጠያየቅ። ሌላው ያ ትውልድ በተለይም ደግሞ ኢህአፓን ከሌሎች ልዩ የሚያደርገው በአፍ ሳይሆን በስራ በመምሰል ሳይሆን በመሆን በማስመሰል ሳይሆን በተግባር በተጨባጭ በስብጥሩና ባወቃቀሩ ኢትዮጵያዊ ሆኖ መደራጀቱ ነው። በይዘቱም ሆነ በቅርጹ በአይነቱም ሆነ በአደረጃጀቱ ሰፊና ኢትዮጵያዊ ሆኖ መደራጀት ማለት ሙሉና ኮከበ ድምድም ኢትዮጵያዊነትን የሚያንጸባርቅ የኩራት ቋት ነው ማለት ነው። ማንነታቸውን ጥርጣሬ ውስጥ ካስገቡት የስነ ልቦና ቀውስ ሰለባ ከሆኑት ጸረ ኢትዮጵያ ግለሰቦች ስብስቦችና የጎሳ ድርጅቶች ሁሉ የሞራል ልዕልናው ላቅ ያለና ያለባለቤቱ አይነት ድምሳቱ እንዲሉ ማንነቱ ኢትዮጵያዊነቱ መሆኑን በደሙ እየጻፈ የቀጠለ ወለም ዘለም ሳይል ለመጣ ለሄዶ ሳያጎበድድ መርሁን እንደሸቀጥ በነዋይ ሳይለውጥ አጣጣውን ሳይሰጥ ቃሉን ሳያጥፍ ኢትዮጵያዊነትን እየተከላከለ የቀጠለ ድርጅት ነው። አረ ለመሆኑ ኢትዮጵያን ለማፍረስ በጠባዎችና በተገንጣዮች የተቀመረውን የወያኔን ህገ መንግስት ያልተቀበለ ብቸኛ ድርጅት ማን ይሆን? ወያኔን እንደ መንግስት ከመቀበል አልፎ ዲሞክራሲያዊ መንግስት ከማስመሰል በወያኔ ምርጫ ዙሪያ ሲቸረቸሩ የወቀሰና ለወያኔ ውጭ ጌቶች ሽፋን አትስጡ ሲል የመከረው የነበረው ድርጅት ማን ነበር? በቀቢሰ ተስፋ ገና ዘምቦ ተባርቆ ከአምስት ወይንም ከስድስት ምርጫ በኋላ ወንበር ይደርሰናል በሚስለት ሲባዝኑ የነበሩ ድርጅቶች መሪዎችን አትተቱ ሲሉ የነበሩት ሁሉ ዛሬ ተመልሰው ኢህአፓን መተቸት ይችላሉ? ባጭሩ ኢህአፓ እንደ ድርጅት ያ ትውልድ እንደ ትውልድ የጎሳ ስንክሳር ይዞ ከተነሳው ጠባም መንጋ ሁሉ የተለየ እርሙን በልቶ ካደገው ጸረ ኢትዮጵያ ተገንጣይና አጎብዳጅ ሙሩ ሁሉ ላቀረ ኩሩ ኢትዮጵያዊ ነው። ያ ትውልድ ብዙ ፈተና ቢገጥመው ወሳኝና ፈታኝ ሁኔታዎች ባጋጠመው ቁጥር ጥለውት የሚወጡ ካሪዎች ቢበዙበትም ማጠፊያ ባጠረበት ቁጥር ውሃ በቀጠነ ቅራሬ የሚያብዙ ወላዋይ ግለሰቦች ቢያጋጥሙት ህልውናውን ጠብቆ ብንቀጥልም ጠጅነን ብሎ ትግሉን የቀጠለ ኢትዮጵያዊ ኃይል ነው። ለዚያም ነው አፈገፈግን እንጂ አልሸሸንም አንቀላፋን እንጂ አልሞትንም ጊዜ ያመጣውን ጊዜ ይሽራል በሚል ፈሊጥ ግን እጃችንን አጣጥፈን በፍጹም አልተቀመጥንም ብሎ ጊዜው ሲያመጭ አለና ያለው። ተወደደም ተጠላም ጊዜውን ጠብቆ ወሳኝና ፈታኝ በሆነው ቦታና ሁኔታ አለና የሚል ድምጽ እየሰማን የጠላት ኃይል ሚዛኑ ሲያይልና ሲጫንን ማፈግፈግ እንደገና ተጠናክሮ ህዝባዊ ያመጽ ማደራጀትና ጠላትን መፋለም ዘመን የማይሽረው የትግል ስልት መሆኑ መታወቅ አለበት ብለናል። በወያኔ የምርጫ ባልትና ጋራ ዙሪያ እያማረሰ በሰላማዊ ትግል ስልት ስም ህዝብን ማማለልና ወጣቱን ከቁም ነገር በማዘናጋት አሉታዊ ሚና ሲጫወቱ ለቆዩት ግለሰቦች ስብስቦችና ድርጅቶች ሁሉ የምንለው ነገር ቢኖር ባጭር ታጥቆ ወኔውን ሰንቆና አሻፈረን ብሎ የተነሳውን ወጣት ተባብሩት ወይንም መንገድ ለቀቁለፍክ። ዛሬም እንደተናምትናው ይህ አዲስ ትውልድ የጎሳ ፖለቲካ ኩርማን የጎጣ ፖለቲካ ሲሶ የሃይማኖት ፖለቲካ ግማሽ አፍራሽ መሆናቸውን ተገንዝቦ አንድነቷን ብሔራዊ ክብሯ ለተከበረችው ሙሉ ኢትዮጵያ እየታገለ ይገኛል። ታዲያ በጎሳ በጎጥና በሃይማኖት አንለያይም ሁላችንም አንድነን ኢትዮጵያዊ ነን የሚለው መንፈስ የማን ይሆን? የሻቢያ? የኦነግ? የወያኔ? የነጅዋር? ወይስ ሳይጠሯቸው አቤት ሳይልኳቸው ወዴት በሚሉት ዘመን አመጣሽ የፖለቲካ ቀበኞች? መልሱን ለባለቤቱ ለኢትዮጵያ ሕዝብ ተተናፋል። ከ82 በላይ የሚሆኑ ቋንቋ በሚነገርባት ሀገር የጎሳ ፖለቲካ ሆኖ መነሳት ዋልታና ማገር ሆነው አገራቸው ኢትዮጵያን በገነባት ሌሎች 82 ቋንቋ ተናጋሪዎች ወገኖች ላይ ጣትን መቀሰር አይሆንም ምን? የጎጥ ፖለቲከኛ ሆኖ መነሳትስ ያው አልሸሹም ፈቀቃሉ አግላይነት አይደለም? ቴዲ አንድለናቱ ሺለ ጠላቱ ያፈረሰውን የዘመነ መሳፍንት ስርዓት አይነት ለማምጣት እንደመታገል አይቆጠርም ምን? ሁኔታውን አጋጣሚውን በመጠቀም የተነሳሳውን የትግል ስምት በራሱ ቀይቶ ስልጣን ላይ ቁጥ ለማለት የሚፈልገው ራሱን ሊቅ ነኝ የሚለው የህብረተሰብ ክፍል ነው ወይስ በተወለደበት ቀይ ባደገበት ሀገርና በማንነቱ ላይ የመጥቱን የጎሳ ተምቾች ላይ ተኩስ የከፈተው ሰፊዝ? ጎንደር ወለጋ ወዘተ በለስ ተደረግ አንድ ጎጥ 14ቱ አንዱን ተጣረው እንዲቆሙና ተከፋፍለው እንዲናቆሩ ማዘጋጀት አይደለም ምን? በሃይማኖት ተደራጅተው ከኔነት ወይንም ከኔ ሃይማኖት ውጪ መኖር አይችልም በሚል ፈሊጥ ሙስሊሙ ለብቻ ክርስቲያኑ ለብቻ ግማሽ ለግማሽና መስፋ ለመስፋ ተከፋፍሎ መስፋ ለመስ ለሀገር አንድነትና ለህዝብ ሉዓላዊነት ይጠቅማልን? ባጭሩ በጎሳ በጎጥና በሃይማኖት መደራጀትና መናቆር ጸረ አንድነት ጸረ ሰላምና አፍራሽ የፖለቲካ ቅኝት ናቸው ማለት ነው። በጎሳ በጎጥና በሃይማኖት መተፋፈሉን ትተን ዛሬም እንደዚያ ትውልድ እንዳያት ቅድማያቶቻችን በአንድ ላይ ቆመን ለአንዲት ኢትዮጵያ መታገል መቻል አለብን እንላለን።
ክንድርተኛው ሰላይ ካሳይ ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውድቀቱን ሲያቃጭል እፎይታን ለማግኘት መከያለውን ሁሉ ለመከጓድ ሲጠር አፉን ከመክፈቱ አይናውጣ ቅጥፈቱ እያሳበቀበት ጉዞው ሲሆንበት በጥሙ እያዳፋው ከሰዓት ወደ ረመጥ ከእግሩ ሳት ሲነድ ቀውጤው ሲበዛበት ልክ ክንደያን ጊዜው በነጥላ ጦሶች በ97 ወያኔን አድነው የፍርት ግሉ የፍርት ነቀሉን ትግል እንዳደናቀፉት ይሄውና ዛሬም ለከርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላቁን ለመላስ ተደረደሩለት። ከዚያማ እነክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ኮያኔ ለመግባት በጥፍያ ሲሾሩ እድሜ ለያፋ እድሜ ለፍኖተ ተጋልጦ ምስጥሩ የማስታወቅ የማስጠንቀቂያው ደወለ ባንድ ጊዜ ተስፋፍቶ ከህዝብ በመድረሱ አወቁርጡን ይወቁት ከርሳደሮች ሁሉ ገና ተጀምሩ ሙኝታቸው ሲሆነ ይታየናልና ብላሽ እናከንቱ ገና ብዙም ሳይረቅ የክደት ሥራቸው ተቀጭቶ ባጭሩ ምድኮ ነው ጎበዝ ይሄ ዶክተር ተልየው ትንግርተኛው ሰላይ ያሉ ኮተ ሰይጣን አባይ ጥንቋይ አማይ የባድ ቅጥነኛ ያፈራ ሰላዮች ምርት ያገር ሁሉናን ለባድ ቀጣሪው አሳልፎ የሚሰጥ ለሆሳስ ድምጹ በስንጥቅ መላሱ የእባድ መሪ የሚረጭ የተቀጣጠለው ያመጣ ትግል አፋጅ አድርዞ በረደለሽ ዲስኩር አገራዊን አመጽ እንደቅያ ቀልጦ ውድ አገራችንን ለህዝቦቿ ሲሆን ለባዳን ምቹ ድቶን ፈልጎ ወያኔን ሲታደድ ሰላዩ ኮሮኔል ህዝቡና አገሩን አጋልጥና አክዶ ለቀጣሪው ባዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይሁንላችሁ ይሁት እላይታች ይዘላል ካዲ ባንዶችን ለጋጥሞ ሰብስቦ በመራባውያን ድጋፍ በሞሳድ ነጥላባሽ መድረክ ተዘጋጅቶ ስለዚህ ወገኔ የሞት ያለውን በስብሶ የገማውን የዘረኛውን ስርዓት ከስሩ ነጣቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ ሳንሰላች በኢትዮጵያ እናታችን በዜግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለሀገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም በአራቱ ማዕዘናት ክብሪቱን ለኩሰን።
በማስከተል የምትሰሙት አተታ በፍኖተ ዴሞክራሲ የቀረበው በሐምሌ ወር 2004 ዓመተ ምህረት ነበር። ማፈናቀል፣ ህዝብ ጥላቻና ዘረኝነት። ብሔረተኝነት በመሰረቱ ከሀገር ወዳድነት የሚለየው ገንቢና ተራማጅ ባለው መሆኑና በጥላቻ ላይ በመመስረቱ ነው። የወያኔ ብሔርተኝነት ከጥንስሱ ገና በናቅፋ ደደቢት ብቅ ሲል ጠባብና በአማራ ጥላቻ ላይ የተገነባ ነበር። ወይን ጋዜጣቸው ትግላችን ጸረ አማራ ጸረ ኢምፔሪያሊስት ነው ከመአለቱ ሌላ የመጀመሪያው የወያኔ መርሃ ግብር ወይም ፕሮግራም በግልጽ ጸረ ሸዋ አማራነን ከመአለቱ በተጨማሪ የኢትዮጵያ ህዝብ በአንድነት ሊኖር ይችላል የሚሉ ሁሉ ተንኮለኛ አማራዎች ናቸው ብሎም ነበር። መለዚናዊ ሆነ ሰባት ነጋ ወጣትነታቸውን ያሳለፉት በአማራ ጥላቻ ነው። የቆየ የባንዳነት ቅርስም አለ። ለማንኛውም የወያኔ ታሪክ መሰረቱና አንብርቱ ጸረ አማራነትና ጸረ ኢትዮጵያዊነት መሆኑ ላይ ክርክር የሚያሻው አይደለም። ዛሬ ወያኔ በአማራዎች ላይ ያተኮረ ጥቃት በሰፊው እያካሄደ ነው። በአማራው ላይ ጸና እንጂ ወያኔ ጋምቤላና ኦጋዴን ነዋሪዎችን ለምሳሌ በዘር ጥላቻ ደረጃ እያጠቃና እያፈናቀለ ነው። ወያኔ በተለይም መለስ፣ ስብሃት፣ በረከትና አልፎም ሻቢያ በተለየ ደረጃ በአማራው ላይ ልዩ ጥላቻ አላቸው። ኦሮሞንም፣ ሶማሌውንም፣ ጉራጌውንም ወዘተ ግን አይወዱም። ይህ ግልጽ ነው። ወያኔና ሻቢያ ገና ከጥንቱ ትምክህተኞች ናቸውና የኢትዮጵያ አንድነት ጉዳይ አማራውን እንጂ ሌላውን አይመለከተውም ብለው ሲለፈፉ ቆይተዋል። እውነታ በሚለው የሻቢያ አማርኛ መጽሔት ቃለ መጠይቅ ሲደረግለት ኢሳይያስ አፈወርቂ ይህንኑ ተናግሯል። የኢትዮጵያ ሕዝብ ሁሉ ለአገሩ አንድነት እንደሚጨነቅ ግን በገሃድ ትምህርት ለሁሉም ተሰጥቷቸዋል። ወያኔ በግምቱ አማራውን ካንበረከከና ኦሮሞውን ቅስሙን ከሰበረ ግቡ የሚሟላ ይመስለዋል። ይህ ግን ቀዣቱ ነው። የጎንደርና ወሎን መሬት ወደ ትግራይ ሲያጠቃልልም የቋራን መሬት ለሱዳን ሲሰጥ ዋልድባን ሲደፍር ወዘተ ይህ ሁሉ በወያኔ ግምት አማራውን ማዳከሙ ነው። ኢትዮጵያዊነትና አማራነት ግን ተወራራሽ አይደሉም። ኢትዮጵያን ለማውደም አማራን ማምከን የሚለው የወያኔ አቋም ውድቅ ነው። ኢትዮጵያዊነት በአንድ ብሔር ብቻ የሚገለጽም አይደለም።
የአማራው ህዝብ ኢትዮጵያዊ ነው። ሁነቱ ቢነገር ወያኔ ገዢ መደብ ያለው የአማራ ህዝብ ከትግራይና ኤርትራ ህዝብ በበለጠ የተበደለ ነበር። አብላጫው ኢትዮጵያዊ ዜጋ ኢትዮጵያዊ ነው። እንዳንዳንዶቹ ኢትዮጵያዊነት ላይ ድራደር ባይ አይደለም። ማፈናቀሉም ሆነ ጥቃቱ አማራው ላይ ቢያተኩርም አርባ ጉጉና በደን ነው ብንልም ኦጋዴንም ጋምቤላም አፋርም ሲዳማውም ከፍጅትና ከመፈናቀል አልዳኑም። የማንነታችንና የትግላችን የአንድነታችን መሰረት ግን ሁሌም ብሔር ብሔረሰብ ሳይሆን ኢትዮጵያዊነታችን መሆኑን መርሳት ከቶም አይገባም። ለወያኔ ወፍጮ ባቄላ ልናቀርብለት ካልተነሳን በስተቀር ክስተቱ የወያኔን ዘረኛነት ቆልጭ አድርጎ አላይላለውም የሚያሳይ ነው። የበለጠ አገዛዝ እድሜውን ሊያራዝም የቻለው ህዝብን በመከፋፈል ነው። በ1983 ዓመተ ምህረት ጸረ አማራነትን ወያኔ ሲያናፍስ በብሔረሰብ ደረጃ ከመቅጽበት የፈሉት ቡድኖች ወያኔን አጅበው ያን የሽግግር ተብያ አፋፋሪ ሂደት አድምቀዋል። ወያኔን ደግፈው እጅ አውጥተዋል፣ ሰግደዋል። ሳይውል ሳያድር ግን ወያኔ አንቅሮ ተፍቷቸዋል፣ ሹመታቸውም ተኖ ቀርቷል። የወያኔ ጸረ አማራነት በመሰረቱ ጸረ ኢትዮጵያዊነት በመሆኑ ለአማራ ብቻ የመጣ መርገም የመሰላቸው ወዲያውኑ ሁሉንም ወያኔ ገርፏል፣ አቃጥሏል። ከወያኔ በማበር አማራን እናወድማለን ብለው በበደኖም አሰቦትም አርባ ጉጉም ፍጅት በደም የተጨማለቁትም ሁሉ በወያኔ ተዋርደው ለስደት ተዳርገዋል። ወያኔ በአማራውም በአኝዋኩም በሶማሌውም በሲዳማውም ወዘተ ላይ የመጣ መከራ ነው። ይህን በመገንዘብና በደረጃ አኳያ ባንዱ ላይ የሚደርሰው በደል በወያኔ ፍርሃት የተነሳ ከሌላው አንጻር የጠነከረ ወይም የቀነሰ ቢሆንም መነሻና መድረሻው ግን የወያኔ ጸረ ኢትዮጵያዊነት ነው። ይህንን በመገንዘብ ነው መፍትሄ መሻት መጣር ያለብን። በወያኔው መንገድ በአጸፋ መስጠት ደረጃ መንቀሳቀሱ የሚያዋጣና የሚጠቅም ሊሆን አይችልም። ወያኔ በቀደደው የብሔረሰብ ክፍፍልና መደራጀት ጎዳና መንጎዱ ተሞክሮም አላዋጣም ያለ ነውና ዳግም በዚያ ለመኳተን መነሳቱ ፍሬ አልባ ነው። ወያኔ ገና ሲመሰረት ትግሌ ጸረ አማራ ነው ብሏልና ነጋጠባ እነመለስም ሆኑ እነስብሃትም አማራውን ሲያጠቁ የሰማነውና ያየነው ነውና ወያኔ ጸረ አማራ ነው በሚል አዲስ ዜና ያገኘን ይመስል መናወጥ የለብንም። ወያኔ ጸረ አማራም ጸረ ኢትዮጵያም ነው። ቁም ነገሩ እንዴት ተባብረን ይህን ጭራቅ እናስወግዳለን እናጠፋለን የሚለው ነው። ይህ ደግሞ መተባበርን ይጠይቃል። ቢያንስ ኢትዮጵያዊነትን የትግላችን መሰረት ማድረግ ኢትዮጵያዊነትን በሰበብ አስባቡ ትተን ወደ ብሔረሰብና ጎጥ ደረጃ ከወረን ከተከፋፈል አገራዊና ኢትዮጵያዊ ሰልፍና እይታን ከዘነጋን መጨረሻው ለወያኔ እንጂ ለአገራችንም ከቶም የሚጠቅም አይሆንም። ነጋጠባም በወያኔ ጸረ ኢትዮጵያዊነት ላይ ብሽታን ማስተናገድ አንችልም። ይህ ቡድን ይህ የነመለስና የሰባት ጥርቅም ይህ ትምክተኛ የትግራይ ስብስብ የለየላቸው ጸረ ኢትዮጵያና የህዝብ ጠላት መሆናቸውን ማወቅ ያሻል። ይህ ከታወቀና ወያኔ ጠላት ተብሎ ከተፈረጀ መፍትሄውን በስራ ማዋል የምንችልበት ሁኔታ ይኖራል። ከመለስ ተጣላን ብለው ግን ወያኔነትን የሚያቀነቅኑትን ጸረ ህዝብ ወንጀለኞችን የባዕድ ቅጥረኞችን ሁሉ መሪና ታዳጊ ብሎ ማጣፉ ከቀጠለ ደግሞ ስሬት ሳይሆን ውድመትና ድቀት እድላችን ሆኖ እንደሚቀጥል ማወቅ ይኖርብናል። ከመለስ ተለየን ከህዝብ ጎራ ተቀላቀልን የሚሉ አስመሳዮች የወያኔን ገበና ከመደበቃቸው ሌላ ቡድናቸው የፈጸማቸውን ወንጀሎችንም ሸፋፍ ነው ማለት የሚፈልጉ ናቸው። አንድም ቀን ወያኔ የጎንደርንና ወሎን መሬቶች ዘርፎ ከትግራይ ማጠቃለሉን አማራውን ማፈናቀሉን እስረኞቹን ደብዛ ማጥፋቱን ሲጠቅሱ ወይም ሲያወግዙ አይሰሙም። ለውጥ የሚፈልጉት ሁሉም በወያኔ ወይም በትግሬ በላይነት ስር ነው። ሻቢያም ቢሆን ኢትዮጵያዊነትና አማራነትን ተወራራሽ አድርጎ በጠላትነት ፈርጆ ታጋይ ኢትዮጵያዊ ኃይሎችን ሲያደናቅፍና ሲያዳክም ሲከፋፍልም ቆይቷል። ሌሎች ደግሞ መርሃ ግብራቸውም ሆነ የቀን ተቀን ስምሪታቸው የሚወጣው ከባዕዳን ሆኖ ሀገር የሚጠቅም ሳይሆን ለጌቶች ነጮች የሚበጅ መንገድ የሚካሄድ ሆኖ ማፈረኝነታቸው ቀጥሏል። የሀገር አንድነትን ለአደጋ የሚያጋልጡትንም አገር ወዳድ ኃይል ብለው ለማቀፍ አይናቸውን ጨፍነው ሊሞኙና ሊጋለቡ የተጎነበሱ ዜጎችም በተለይ በባዕድ አገር ጥቂት አይደሉም። የኩሉ መዘበራረቅና መደነጋገር የሐሳዊ መሲዎችና አጭበርባሪ የፖለቲካ ነብዮች መፍላት ትግላችንን ይበልጥ ከባድ አድርጎታል። አፈጮሌ ጥራዝነት ተቆጭ መድረክ ይዘው የፖለቲካ አቂና መሪነን ሲሉ የሚወናበደውና የሚያጨበጭበው በስቶ መድረኩ ደፍርሷል። ሐቁ ይነገር ከተባለ ብዙ ተመክሮን ነበረን ግና መገንዘቡ ያቃተን ይመስላል ቢባል ስህተት አይሆንም። ወደ አፍሪካይቱ አገር ሴኔጋል እይታችንን በነወስድ አምባገነን ለመሆን ከጅሎ የነበረው ፕሬዝዳንት አብዱላይ ዋዴ በምርጫ ሲሸነፍ ውጤቱን ተቀብሎ ስልጣን ለቋል። በ1997 ዓመተ ምህረት በምርጫ የተሸነፈው መለስ ህዝብን ፈጅቶ በስልጣን ቀጠለ እንጂ ተሸነፍኩ ብሎ ስልጣን አለቀቀም። አልታደልንም ተብሎ የሚታለፍ አይደለም። መለስ ዜናዊ ለባዕዳን አድሮ የባዕዳን ድጋፍን አግኝቶ የባጀብን እርኩስ ኃይል ነው። ሽንፈቱ በባዕዳን እርዳታ የሚመጣ አይደለም፣ የሚፈልጉት አሽከራቸው ነውና። ሽንፈቱ ከወያኔ ባልተለዩና ወያኔም በሆኑ አስመሳይ ተቃዋሚነን ባዮች መሪነት የሚከሰት አይደለም። የወያኔ ሽንፈቱ ለባዕዳን አድረው የባዕዳን ተልእኮን ሊያሟሉ በተነሱትም የሚመጣ አይደለም። የወያኔ ሽንፈት እውን የሚሆነው ወያኔ የኢትዮጵያ ጠላት ነው ብለው አምረው ሊያጠፉት ተነስተው በሚታገሉት ዜጎች ብቻ ነው። የኢትዮጵያ ቀውስ ተፋፍሞ ወደ ፍንዳታው እያመራ ባለበት ቀዝቃዛ ውሃ በእሳቱ ላይ ሊቸልሱ የሚቅበዘበዙ በዝተዋል። በ1997 ምርጫ ጊዜ የወያኔ ሽንፈት አፍጦ ሲመታ ጸረ ወያኔን ያሉ ስንቶቹ የትግራይ ተወላጆች የወያኔ ደጋፊ እንደሆኑ ታዝበናል። ዛሬ ተቃዋሚነን የሚሉት ደግሞ ባለሀብትና ከበርቴዎች በመሆናቸው ወያኔ ቦዘኔ የሚለውን ሰፊ ህዝብ ከወያኔ ባልተናነሰ ይፈሩታል። በወያኔ ዘመን የከበሩትም ስርነቀል ለውጥን ይፈራሉ። ይህን ሁሉ ተገንዝበን ጋሬጣዎቹን ማስወገድ አለብን። ግዳጁ ብዙ ነው፣ ፈተናው ከባድ ነው። የአገር ጉዳይ ነውና ላይችል አይሰጠውም ነውና በራሱ ሀገር የሚፈናቀለው መሬቱን የሚነጠቀውና የሚፈጀው ህዝብ ከእንግዲህ ሳበዛችሁት ብሎ በጠላቶቹ ላይ ሊነሳ ሊያምጽና ገዢነን ያሉትንም ሊያስጨንቅና ሊቀጣ ይገባዋል። ሌላ መንገድ ሌላ መፍትሄ የለም። በሰላም ወያኔን ማስወገድ የሚሉን ዘለዓለማዊ ባርነትን ሰባኪዎች ወይም የወያኔ ስርዓት የትግሬ የበላይነት ገዥነት የሚሉት እንዳይነካ የሚፈልጉ ብቻ ናቸው። ልንነቃባቸው ይገባል። የኢትዮጵያ ህዝብ የተከበረና ሊከበርም የሚገባው ነውና ማንም ጥራዝነት ተቀለምራ በትምህ ልንጫጫ ሊለው የሚጠበቅ አይደለም። የተቃዋሚ ፖለቲካ መድረክ የተባለውም መጽዳት አለበት። መቀለጃና የማንም መጫወቻ መሆኑ ማብቃት አለበት። የወያኔ መውደቂያ ጊዜ ደርሷል። የነጻነት ደወል ደውሏል። ጊዜው ደረሰ። የነጻነት ፋና መራራው ትግል ይግፋ፣ መድህንህ እሱ ነውና ብሎ ያ ጀግና ትውልድ የዘመረው ዛሬም ወቅታዊ ነው። ኢትዮጵያን ለማዳን በኢትዮጵያዊነት አብረን እንነሳ።
Oh!